የእሮብ ምሽት መስከረም 19 2014 ዓ.ም የጋቢና ቪኦኤ ተጀመረ። መሰናዷችንን በሬዲዮም በቴሌቪዥንም እየተከታተላችሁ ያላችሁ አድማጭ ተመልካቾቻችን ሰላም ጤና ይስጥልኝ፣ እንደምናምሽታችኋል። በቀጣዮቹ 30 ደቂቃዎች ውስጥ ልናስደምጣችሁ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ከሰሞኑ ሲካሄድ በሰነበተው የ74ኛው የተባበሩት መንግስታት ድርጅት የመሪዎች ስብሰባ ላይ ህወሓት ኤርትራን በማጥቃት ለጦርነት እየገፋፋ ነው ሲሉ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ ከሰዋል። ይህ በምሽቱ የሚደመጥ ይሆናል። በሌላ ርዕስ ደግሞ ኢትዮጵያውያን እናቶችና ቤተሰቦች የወሳኝ ኩነትና መረጃ ምዝገባ ልጆቻችንን ትምህርት ቤት ለመላክ አግዶናል እያሉ ነው።
ልጄ የፈለኩት ትምህርት ቤት ሊመዘገብ ሲል ነበረ እና ማልሰጣሉ እና ያው ትምህርት ቤት ሄጄ አስተማሪዎቹ ምናምን ለምኜ በእንትን አስመዘገብኩት የክትባት ካርድ።
የሁለት ልጆች እናት የሆኑት ወይዘሮ ያስሚን አደምን ያደመጥ ነው። እናቶቹ እክል ፈጥሮብናል ስለሚሉት ጉዳይና እንዲሁም የአዲስ አበባ ከተማ መስተዳደርን አነጋግረን ዘገባ ይዘናል። ሌሎች ጥንቅሮችም ይኖሩናል። አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ሀብታሙ ስዩም በዜናዎቹ፣ ከአቀናባሪያችን ንጉሱ ታምሬና እንዲሁም ከስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ወደ ዜናዎቹ እንሻገር።
የአሜሪካ ህግ መወሰኛ ምክር ቤት በሰዓታት ውስጥ ስምምነት ላይ ካልደረሰ የዩናይትድ ስቴትስ መንግስት በጀት ማንቀሳቀስ እንደማይችል፣ በስሩ ያሉ ከአንድ ሚሊዮን በላይ ሰራተኞችና ቁጥራቸው ያልታወቀ የውል ተቀጣሪዎች ወይም ኮንትራክተርስ ስራ ለማቆም እንደሚገደዱ እየተነገረ ነው። በሺዎች የሚቆጠሩ ደግሞ መቼ ክፍያ እንደሚፈጸምላቸው ግልጽ ባልሆነበት ሁኔታ ስራቸውን ለመቀጠል ይዳረጋሉ። የመንግስት ስራ ዝግ ከሆነ በኋላ መልሶ ለማስነሳት ቀላል እንደማይሆን የተናገሩት ማክስ ስቲር የተባሉ የህዝብ አገልግሎት ትብብር የተሰኘ ተቋም ፕሬዚደንት፣ የመንግስት መስሪያ ቤቶች ሰራተኞች ለጥቂት ጊዜያት ስራ ማቆማቸው እንኳ መንግስትን በቢሊዮኖች የሚቆጠር ገንዘብ ሊያስወጣው እንደሚችል አስጠንቅቀዋል። ከ1980ዎቹ ወዲህ የገንዘብ ፈሰስ ስምምነት ላይ ባለመደረሱ ምክንያት 21 ጊዜ የፌዴራል መንግስት ስራውን አቁሟል። የአሁኑ በፕሬዚደንት ባይደን ዘመን የመጀመሪያው ሊሆን ይችላል። የፍሎሪዳ ግዛት ህገ ወጥ ነው ባለችው የስደተኞች ፖሊሲ ሰበብ በፕሬዚደንት ባይደን አስተዳደር ላይ ክስ አቅርባለች። ሪፐብሊካኑ የግዛቲቱ አስተዳዳሪ ሮን ዲሳንቴስ የግዛቲቱ መስሪያ ቤቶች ማስረጃ የሌላቸው ስደተኞች ለማምጣት የሚደረገው እንቅስቃሴ እገዛ እንዳያደርጉ ትእዛዝ ሰጥተዋል። ዲሳንቴስ የፍሎሪዳ ህግ ማስከበር መስሪያ ቤትና የአውራ ጎዳናዎች ቁጥጥር ባለስልጣናት ከሀገሪቱ ደቡባዊ ድንበር ህገ ወጥ ስደተኞችን ወደ ግዛቷ የሚያጓጉዝ አውሮፕላን፣ አውቶቡስ ወይንም ሌላ የማጓጓዣ መንገድን በቁጥጥር ስር እንዲያውሉ አዝዘዋል። በህግ ከተፈቀደው ውጪ የስደተኞችን ማንነት በተመለከተ መረጃዎችን እንዲሰበስቡ፣ በህገወጥ መንገድ ፍሎሪዳ የደረሰን ስደተኛም እንዳይረዱ ለመንግስት መስሪያ ቤቶች ተጨማሪ ትእዛዝ ሰጥተዋል። ሰሜን ኮሪያ ከሰሞኑ የተኮሰችው ሚሳኤል ሃይፐርሶኒክ አሊያም ደግሞ ከድምፅ የሚፈጥን መሳሪያን ያካተተ እንደሆነ የሀገሪቱ መንግስት ቴሌቪዥን በትናንትናው ዕለት አስታውቋል። የኮሪያ ማዕከላዊ ዜና አገልግሎት የተባለው አውታር የሃይፐርሶኒክ ሚሳኤሉን ምስል ለመጀመሪያ ጊዜ ያተመ ሲሆን ስሙም ሃውሶንግ ኤት እንደሆነ ተናግረዋል። አውታሩ ሙከራው የተሳካ እንደነበረ፣ ሙከራው የሀገሪቱ መሪ ኪም ጁንግ ኡን ባወጡት የአምስት ዓመት የመከላከያ እቅድ ቅድሚያ ከሚሰጣቸው መካከል አንዱ መሆኑን ጠቁሟል። የጦር ተንታኞች እንደሚሉት የሰሜን ኮሪያ የአሁኑ ከድምፅ የፈጠነ መሳሪያ የማጎልበት ዓላማ በሰሜን ምስራቅ እስያ ብሎም በዩናይትድ ስቴትስ ውስጥ ያሉ የሚሳኤል መከላከያ ስርዓቶችን መጣስ እንደሆነ አመላካሽ ነው ብለዋል። የዓለም ጤና ድርጅት በምስራቅ ኮንጎ ውስጥ በርካታ ሴቶች የኢቦላ ወረርሽኝን ለመቆጣጠር በተቀጠሩ ዓለም አቀፍና የሀገር ውስጥ ሰራተኞች የወሲብ ብዝበዛ እንደደረሰባቸው በምርመራ እንደደረሰበት ታውቋል። ድርጅቱ በሰሜንና ደቡብ ኪቡ ግዛቶች በሚገኙ ስፍራዎች ደረሱ የተባሉ የወሲብ ብዝበዛዎችን ለማጣራት ባለፈው ዓመት ጥቅምት ወር ላይ 5 አባላት ያሉት ነጻ ኮሚሽን አቋቁሟል። ኮሚሽኑ ከ80 በላይ ጥቃቶችን ከጎርጎሳውያኑ ነሐሴ 2018 እስከ ሰኔ 2020 ባለው ጊዜ መፈጸማቸውን እንደደረሰ በት አስታውቋል። የጥቃቱ ሰለባዎች እድሜያቸው ከ13 እስከ 43 የሆኑ ያልተማሩ ሴቶች እንደሆኑም ተነግረዋል። የኮሚሽኑ አባል ማሊክ ኩሊባሊ አብዛኞቹ ምስክርነታቸውን የሰጡ ሴቶች ስራ ለማግኘት ሲሉ ከሰራተኞች ጋር ወሲብ ለመፈጸም እንደተገደዱ ተናግረዋል። እሳቸው አንዳንዶቹ ብዝበዛዎች ለኢቦላ መከላከል ስራ የሚሆኑ ሰዎችን በሚቀጥረው ቅርንጫፍ በኩል የተቀናጁ እንደሆነ ተናግረዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የእሮብ መስከረም 19 2014 ዓ.ም የጋቢና ቪኦኤ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። አሁን ለዕለቱ አበይ ወዳደረግነው ርዕስ እንሻገራለን። የኤርትራው የውጭ ጉዳይ ሚኒስትር ህወሓት ኤርትራን ለጦርነት እየገፋፋ ነው ሲሉ ከሰሱ። ስምኝሽ የቆየ በዚህ ዙሪያ ዘገባ አሰናድታለች።
ሳምንቱን ሲካሄድ የሰነበተው የመንግስታቱ ድርጅት 76ኛ ጠቅላላ ጉባኤ ትላንት ከመጠናቀቁ በፊት የቪዲዮ መልእክታቸው የተላለፈው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ህወሓት ኢትዮጵያና ኤርትራ ከሶስት ዓመታት በፊት የደረሱበትን የሰላም ስምምነት ለማጨናገፍና ዳግም በኃይል ወደ ስልጣን ለመመለስ እየሞከረ ነው ሲሉ ከሰዋል። ይህ ህገወጥ ያሉት አድራጎት ለኢትዮጵያ ኤርትራና አልፎም ለአፍሪካ ቀንድ አካባቢ አደገኛ መሆኑንም በመግለጽ ዓለም አቀፍ ተቋማት ለህወሓት እያሳዩት ነው ያሉትን ድጋፍ ተቃውመዋል።
What we find inexcusable is the position of certain countries.
ከምንም በላይ የማይታለፉ ነው ያገኘነው። በተለይ እንደ ዩናይትድ ስቴትስ እና የአውሮፓ ሀገሮች ያሉ ሀገራት ይህንን ከህግ ውጭ የሆነና አደገኛ መጽ መደገፋቸውንና እነሱን ማንኛውንም ዋጋ ከፍሎ በድጋሚ ለማስነሳት የያዙትን አቋም ነው።
የውጭ ኃይሎች ይህን ድጋፍ ለመስጠት ሀሰተኛ ትርክቶችን ማሰራጨታቸውን የጠቀሱት የኤርትራ የውጭ ጉዳይ ሚኒስትር ይህ በራሱ ዓለም አቀፍ የሆነው የአስተዳደር ስርዓት መዋቅር ብቃት የሌለው መሆኑን ያሳያል ብለዋል።
Eritrea has suffered enormously by similar previous acts.
ከዚህ በፊትም ተመሳሳይ ድርጊቶች ኤርትራን በከፍተኛ ሁኔታ ሲጎዷት ቆይተዋል። ይህ ከዚህ በኋላ ሊደገም አይገባም። የሀገር ሉዓላዊነትና ህዝብን በኃይል መርገጥ እንደሚችሉ በሚያስቡ ኃይሎች የሚፈጸመው በደል ከዚህ በኋላ ማብቃት አለበት።
ኦስማን ሳልህ በህዳሴ ግድብ ዙሪያ እየከረረ የመጣውን ውጥረትም አንስተዋል። ውጥረቱ ጉዳዩ በቀጥታ ከሚመለከታቸው አካላት የሚያልፍ አለመሆኑንና ጥቂት ሀገሮች በሚወስዷቸው የተናጠል እርምጃዎች ምክንያት ኃይላቸውን አጥተዋል ያሏቸው ዓለም አቀፍ ተቋማት በህዳሴ ግድብ ዙሪያ መፍትሄ እንደማያመጡ አመልክተዋል።
The internationalized forums will likely hinder an enduring and
ዓለም አቀፍ ተቋማት በአባይ ተፋሰስ ዙሪያ ያሉትን የኢትዮጵያን የሱዳንና የግብጽን ፍላጎቶች ያማከለ ጠንካራና የረጅም ጊዜ ትብብርን በሚፈጥር መዋቅር ውስጥ ሁለገብ ስምምነት ላይ ለመድረስ የሚደረገው ጥረት ላይ እንቅፋት ይፈጥራሉ።
የኤርትራ ወታደሮች ትግራይ ውስጥ የከበዱ የሰብአዊ መብቶች ረገጣዎችን አካሂደዋል በሚል የጥቃቶች ሰለባ እንደሆኑ በሚናገሩ የየአካባቢው ማህበረሰቦችና ዓለም አቀፍ የሰብአዊ መብቶች ድርጅቶች ሲከሰሱ ቆይተዋል። ዩናይትድ ስቴትስን ጨምሮ በርካታ የአውሮፓ ሀገሮች ባለስልጣናት ኤርትራ ወታደሮቿን ከኢትዮጵያ እንድታስወጣም በተለያዩ መድረኮች ሲጎተጉቱ ይሰማሉ። የዩናይትድ ስቴትስ መንግስት ትግራይ ውስጥ በሲቪሎች ላይ ተፈጽመዋል ከተባሉ የጭካኔ አድራጎቶች ጋር በተያያዘ በኤርትራ ጦር ኃይሎች ጠቅላይ ኢታማዦር ሹም ላይ በማግኒትስኪ ዓለም አቀፍ ሕግ መሰረት በቅርቡ ማዕቀብ ጥሎባቸዋል። ሆኖም የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ኢትዮጵያ ውስጥ ስላሉት ወታደሮችም ሆነ ወታደሮቹ ስለሚከሰሱባቸው ጥፋቶች በትላንቱ የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸው ላይ ያነሱት ሐሳብ የለም። የውጭ ጉዳይ ሚኒስትሩ የአየር ንብረት ለውጥና ኮቪድ-19 በሀገራቸው ላይ እያደረሷቸው ያሉ ጫናዎችንም አንስተው ተናግረዋል። ይህ በእንዲህ እንዳለ የኒውዮርክና የአካባቢዋ ግዛቶች ነዋሪ የሆኑ የትግራይ ተወላጅ ኢትዮጵያውያን ጠቅላላ ጉባኤው እየተካሄደ በነበረበት የተባበሩት መንግስታት ድርጅት ጠቅላይ መስሪያ ቤት ፊት ለፊት ትላንት ሰልፍ ወጥተዋል። የሰልፉ ዓላማም በትግራይ ውስጥ እየተካሄደ ነው ያሉትን የሰብአዊ መብቶች ጥሰትና ሰው ሰራሽ ረሃብ ለማውገዝ የተባበሩት መንግስታት ድርጅት ምዕራብና ምስራቅ ትግራይ የሚገኙ ኃይሎች እንዲወጡና ሰብአዊ እርዳታ ያላንዳች እገዳ ወደ ክልሉ እንዲገባ ግፊት እንዲያደርግ ለመጠየቅ መሆኑን የሰልፉ አስተባባሪ ኮሚቴ አባል ማዓዛ ግደይ ለአሜሪካ ድምጽ ገልጸዋል።
በዋናነት ጉዳያችንን የተለያዩ ሀገራትን ወክለው በተባበሩት መንግስታት ስብሰባ ላይ እየተሳተፉ ላሉ ልዑካን የማቅረብ እድል አግኝተናል። ተቋሙ በሚካሄድበት ቦታ ያልፉ ከነበሩ የተለያዩ ተወካዮች ጋርም ፊት ለፊት ለመነጋገር ችለናል። ዋናው አላማችን ግን እስካሁን ስናደርግ እንደነበረው ወረቀት ለማስገባት ሳይሆን የስብሰባው ተሳታፊዎች ከኛ ጋር እንዲቆሙና በህዝባችን ላይ የሚፈጸመውን የመብት ጥሰት ለማስቆም እንዲረዱን ነው።
ራሳቸውን የትግራይ ኃይሎች ብለው የሚጠሩትና የኢትዮጵያ መንግስት በሽብርተኝነት የፈረጀው የህወሓት ታጣቂዎች በአማራና በአፋር ክልሎች ውስጥ አደረሱ ስለተባሉት ጥቃቶች ሰልፈኞቹ ያወግዙ እንደሆነ ለቀረበው ጥያቄ ማዓዛ ሲመልሱ፣ በቅድሚያ ነጻና ገለልተኛ አካል ደረሱ የተባሉት ጥቃቶችን ሊያጣራ ይገባል ብለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጭ ተመልካቾቻችን፣ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ይህንን ንግግር ያደረጉት ቀድሞ በተቀረጸና በተላከ መልእክት ነው። የተባበሩት መንግስታት 76ኛው ጠቅላላ ጉባኤ ላይ ነው ይሄ መልእክት የተላለፈው። ዘገባውም የተጠናቀረው በትላንትናው ዕለት ነው። ከዚሁ ጋር አያይዘን ወደ ተከታዩ ዘገባ የምናልፍ ይሆናል። ተከታዩ ዘገባ ሴቶችና እናቶች ነው። ኢትዮጵያ በአፍሪካ እጅግ አነስተኛ ቁጥር ያለው የህፃናት ውልደትና ወሳኝ ኩነቶች ከሚመዘገቡባቸው ሀገራት መካከል ቀዳሚዋ ናት። ሀገሪቱ የህፃናት ውልደትን ብቻ ሳይሆን በአጠቃላይ የወሳኝ ኩነቶች ምዝገባ ላይም ወደኋላ የተጓተተ ሂደት አላት። የወሳኝ ኩነቶች ምዝገባ በጀት ለመወሰን፣ ለዜጎች የተሳለጠ ማህበራዊ አገልግሎትን ለመስጠትና መብትን ለማስከበር የመሳሰሉ ጥቅሞች ያሉት ሲሆን ከቅርብ ጊዜ ወዲህ የዜጎቿን ውልደትና ሞትን ጨምሮ ወሳኝ ማህበራዊ ኩነቶችን በዘመነ መልኩ ለመሰነድ ሰፊ እንቅስቃሴ እያደረገች ትገኛለች። ከነዚህ ውስጥ አንዱም የህፃናት ውልደትን መመዝገብ ነው። ይሁንና ይሄ ጥረት በቤተሰቦች ላይ በተለይም ልጆችን ለብቻቸው እያሳደጉ እናቶች ልጆቻቸውን ትምህርት ቤት እንዳይልኩ እክል ፈጥሯል። ወይዘሮ ያስሚን አደም የሁለት ልጆች እናት ሲሆኑ የአዲስ አበባ ቂርቆስ ክፍለ ከተማ ነዋሪ ናቸው። ልጆቻቸውን ለብቻቸው የሚያሳድጉ መሆናቸውን ገልጸው ትምህርት ቤት ለማስመዝገብ ግን የልደት የምስክር ወረቀት ማውጣት አልቻልኩም ይላሉ።
እንሄድ ማለት ቀበሌ ሄደን ሂጄ ስጠይቅ ያው አባት ከሌለ ካልመጣ አናውጣም ይላል። የመጀመሪያ ለትልቁ ልጄ የፈለግኩ ትምህርት ቤት ሲመዘገብ ሲል ነበረ እና ማልሰጣሉ እና ያው ትምህርት ቤት ሄጄ አስተማሪዎቹ ምናምን ለምኜ በእንትን አስመዘገብኩት የክትባት ካርድ ለሱ ነው ያስመዘገብኩት። አሁን በሱ ነው እየተማረ ያለው። ለትንሿ ደግሞ እሷም የሚቀጥለው አመት ነው የምትገባው። ለእሷም እንደዚህ በጊዜ አውጥቼ ልዘጋጅ ነበረ። ለእሷም ሲሄድ አይቻልም አሉ። ያ ሲጀምር ስንገባም ወረቀት የለንም። ያው ዝም ብሎ ነው አብሮ መኖር ነው የነገረው። ሁለተኛዋ ልጅ ማርገዝን ሳላውቅ ነበረ የተፈተነው። ቢያንስ 3 አመት ከምናምን ይሆናል። ማምጣት አይችልም አልኳቸው። ሲጀመር እንደዚህ አይነት ነገር ላይ መሳተፍ አይፈልግም እሱ በምንም አይነት ነገር ላይ ማለት ነው። ማለት በቃ የኛ ችግር ውስጥ መግባት አይፈልግም። ያው በቃ አሁን ልጆችን ብቻዬን ለማሳድገው እኔ ነኝ አብሬያቸው ያለሁትኝ። በቃ ልጆቼ አሁን ትምህርት ቤት ለማስመዝገብም ስለፈለግኩኝ የልደት ካርድ እንዲሰጡ ነበረ ቀድሜ ለማውጣት አልኳቸው። ቢያንስ 90 ቀን ምናምን ይላሉ እዛ የጻፉት ቀበሌ ላይ ማለት የተለጠፈው ግዴታ ማቅረብ አለብሽ ሻሉኝ። አልችልም እኔ እንደዚህ ነው ለብቻዬ ነው የምኖረው ምናምን አልኳቸው። ምንም ሊረዱኝ አልቻሉም። በቃ በምንም አይነት መንገድ እሱን አግኝተሽ እንዲመጣ ማድረግ አለብሽ አሉ።
በተመሳሳይ ወይዘሮ መድኃኒት ኃይሌ ልጃቸውን በክፍለ ሀገር መውለዳቸውን የልደትና የሆስፒታል መረጃ እንዳላቸውና መሸኛቸውንም ይዘው መምጣታቸውን ገልጸው፣ ነገር ግን በአሁን ሰዓት በአዲስ አበባ በኪራይ ቤት ውስጥ በመኖራቸው የአዲስ አበባ የቀበሌ መታወቂያ እንዳላገኙና ልጃቸውን ትምህርት ቤት ሊገባ ለማድረግ ከነ ባለቤታቸው ቢቀርቡም ለልጃቸው ግን የልደት ምስክር ወረቀት ማግኘት እንዳልቻሉ ይገልጻሉ።
የመጀመሪያ ልጄ ክፍለ ሀገር የተወለደው ለሱ ነበር የፈለኩት ካርድ ተመዘገበልን ያዝን የሚያገለግላት እስከ 6 ወር ከ6 ወር በኋላ እንደምንም ብላችሁ መታወቂያዋን እንትን ብላችሁ
የአዲስ አበባ ወሳኝ ኩነት ምዝገባና መረጃ ኤጀንሲ ምክትል ዋና ዳይሬክተር የሆኑት አቶ ዮናስ አለማየሁ የወሳኝ ኩነቶች ምዝገባ ለሀገሪቱ አዲስ ስርዓት በመሆኑ አንዳንድ መስተጓጎሎች ቢኖሩም አስፈላጊነቱ ይልቃል ይላሉ።
እንደምታውቁት እንግዲህ የወሳኝ ኩነት ምዝገባ ወይም በሌላው ዓለም የሲቪል ሬጅስትሬሽን እንደ ባይታል ስታቲስቲክስ የሚባለው ስርዓት ለኢትዮጵያ አዲስ ነው። በሀገሪቱ አሁን እንደ አዲስ አበባ ቀድሞ በንጉሱ ጊዜ ተጀመረ ቢሆንም በተደራጀ መልኩ ዘመናዊ በሆነ የምዝገባ ስርዓት ሀገሪቱ እንድትመራ በ1962/2004 የተወካዮች ምክር ቤት ያወጣው የብሔራዊ መታወቂያ የወሳኝ ኩነት ምዝገባ መሰረት ስርዓቱ እንደ አዲስ ተዘርግቷል። በዚህ መሰረት በክልልና በከተማ አስተዳደር ውስጥ ስራውን እንዲያከናውኑ ከተቋቋሙት ውስጥ አንዱ የኛ ኤጀንሲ ነው። በዚህ መሰረት እንግዲህ ወሳኝ ኩነት ምዝገባ ሲከናወኑ መሟላት ያለባቸው መስፈርቶች፣ የህግ አግባቦች ይኖራሉ። አንዱ እንግዲህ ከወሳኝ ኩነት ምዝገባ ውስጥ የልደት ምዝገባ የምንለው ዋነኛው ነው። የልደት ምዝገባ ላይ በተለይ እድሜያቸው ከ18 ዓመት በታች የሆነ ወይም ደግሞ አዲስ የሚወለዱ ህጻናት ልደት በሚመዘገቡበት ወቅት ከሚሟሉ መስፈርቶች ውስጥ እናትና አባት በአካል ቀርበው በምዝገባ ጣቢያ ላይ እንዲያስመዘግቡ ህጉ ያስገድዳል። ይህ የሆነበት ዋነኛው ምክንያት ከአዋጁም እንደሚመረዳው በህገ መንግስቱ ውስጥ ህጻናት የተሰጣቸው መብቶች ያላቸው አንዱ የተገቢ ወይም ትክክለኛውን ቤተሰቦቻቸውን የማወቅ ዜግነት የማግኘት መብት ነው። እነዚህ መብቶች የሚገኙት በልደት የምስክር ወረቀት ላይ ነው። ስለዚህ ህጻናት ትክክለኛ አባትና እናታቸው ቀርበው አባትና እናታቸው ስለመሆናቸው የሚያረጋግጡበት አንዱ ክብር መዝገብ ፊት ለፊት ቀርበው የሚያስመዘግቡት የልደት ምስክር ወረቀት ነው።
አቶ ዮናስ ህብረተሰቡን ለመደገፍ የወጣ ህግ በእናቶች ላይ ጫና ማሳደሩን ቢሯቸው መገንዘቡን ገልጸው በዚህ በያዝነው በ2014 ዓ.ም ማሻሻያ ሊደረግበት እቅድ ተይዟል ይላሉ።
እኛ እንግዲህ እንዳልኩሽ በአዲስ መልክ መስራት እየገነባ ነው ያለ ነው። ነገር ግን በ2013 ላይ የፌዴራል ኢሚግሬሽን ዜግነትና ወሳኝ ኩነት ከሰላም ሚኒስቴር ጋር በመሆን የኮምፕሬንሲቭ አሰስመንት ጥናት ተደርጓል። ይህን ስርዓት ለማሻሻል ለማሻገር ምን የቀሩ ነገሮች አሉ፣ እስካሁን ድረስ የመጣንበት ምን ክፍተቶች ነበሩት፣ አሁን ደግሞ በምን ያክል መልኩ ተቀይረ መሄድ አለብን በሚለው ውስጥ አንዱ የታየው የምዝገባ ስርዓቱ ላይ አሳሪ የሚመስሉ ቀላል የሚመስሉን ምዝገባውን የሚጎትቱ ነገሮች ተብሎ ከተለዩት ውስጥ አንዱ ጊዜ ነው ይሄ አሁን ያልኩት ክፍተት ማለት ነው። ስለዚህ ይህም በቀጣይ የሚታይበትና 2014 ጀምሮ ተግባራዊ የሚደረግበት እድል ይኖራል ብለን እንጠብቃለን። አንዱ እሱ ስለሆነ ነገር ግን የዚህ ችግሩ ዋነኛ ምክንያት ሀገራችን የተደራጀ ሲስተም አለመኖሩ ውጤት ጭምር መሆኑን ደግሞ መገንዘብ ያስፈልጋል። ይሄ ማለት ምን ማለት ነው? አንድ ባልና ሚስት ሲመዘገብ በቴክኖሎጂ የተደገፈ የሲስተም ምዝገባ አለመኖሩ ትክክለኛ አባትና እናት ከዛ የሚመነጨውን ሰው ወደ አለማወቅ ድምዳሜ ላይ ይደርሰናል ማለት ነው። ስለዚህ ስቲል እስካሁን ድረስ እኛ ጋር አባት አንድ ሰው አባት መሆኑን የምናረጋግጥበት መካኒዝም ትራዲሽናል በሆነ መካኒዝም ወይ በፍርድ ቤት ሄደን ለማስገደድም ጭምር ነው እና የእሱ ውጤትም ነው ተብሎ መወሰድ ይችላል። ቅድም እንዳልሽው እንግዲህ አብዛኛው ኃላፊነት የሚወድቀው እናት ላይ ነው። እናት ደግሞ ብዙ እንግዲህ በእንደዚህ አይነት አሳሪ አሰራሮች እንትን የምትል ከሆነ ለማስመዝገብ ፍቃዱ አይኖርም። ዋናው ዓላማ ልደት በወቅቱ መመዝገብ አለበት ሲባልም አንድም ሁለቱም አባትና እናት ለልጅ የሚያስፈልገውን መብት ተረድቶ ከልደት የምስክር ወረቀት ጀምሮ በአካል ተገኝቶ ስለ ልጁ ሴት ስለ ልጁ ዕጣ ፈንታ እኩል እንዲወስን የሚችልነት የሚያደርግ አሰራር ነው የሚል በግሌ እንደዚ አይነት እምነት አለ። ነገር ግን አሁንም ከባድ የሚመስሉ ግን ምዝገባ ስርዓቱ ላይ ጫና የሚፈጥሩትን ነገሮች ለማጥራት ለማስተካከል በፌዴራል ደረጃ እየተወሰደ ያለው ነገር በ2014 ተግባራዊ ይደረጋል የሚል እምነት አለኝ።
በማዳመጥና በመመልከት ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ መሰናዶ ነው። ጋቢና ቬ በሬዲዮ ቴሌቪዥን በአዲስ አቀራረብ መጥቷል። ዝግጅቶቻችንን በኢትዮ ሰዓት እንዲሁም በዩቲዩብ በቪኦኤ አምሃሪክ የፌስቡክ ገጽና ድረ ገጽ ላይ ልትከታተሉ ትችላላችሁ። ወደ ሶስተኛው ዘገባ እንሻገር። ባለፈው ሐምሌ ወር በመላው ዓለም ከሚገኙት ኤምባሲዎችና ቆንስላዎች ውስጥ ከፊሎቹን ለመዝጋት ማሰቡን ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወሳል። እንደ ምክንያት የቀረበው ዋንኛው ምክንያት ደግሞ አላግባብ ይወጣል የተባለ ወጪ ነው። አብዛኞቹ የዲፕሎማቲክ ስራዎችም ከአዲስ አበባ ሆኖ መስራት እንደሚቻል ጠቅላይ ሚኒስትሩ የገለጹ ሲሆን በመላው ዓለም የሚገኙ ትውልድ ኢትዮጵያውያን የአገልግሎት ጥያቄዎች የሚያመሉበትን መንገድ አብሮ ማዘጋጀቱን ደግሞ የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዳይሬክተር አቶ ሙጂብ ጀማል ለአሜሪካ ድምጽ ተናግረዋል። አቶ ሙጂብን ያነጋገራቸው ደረጀ ደስታ ነው።
ክር ቤት እንዲገነዘብ የሚያስፈልገው ነገር ቅድም የተነገረው ቁጥር 60 ምናምን ይጠጋ ኤምባሲና ቆንስላ ጽህፈት ቤት ኢትዮጵያውን ባለችበት ሁኔታ ያስፈልጋታል ወይ የሚለውን በደንብ መጠየቅ አስፈልጋኝ ነው። አሁን እኛ ያስፈልገን እዚህ ያለ ነገር እኛ ዶላር በየቦታው ከምንበትል ለጊዜውም ቢሆን ለስድስት ወሩ ለአመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ 30 መዘጋት አለበት። ቢያንስ
መንግስት ኤምባሲዎችንና በየሀገራቱ ያሉት ቆንስላዎችን መዝጋት ሲያስብ አብዛኞቹን ስራዎች መቀመጫቸውን አዲስ አበባ በሚያደርጉ ዲፕሎማቶች ለመስራት ማሰቡን ጠቅላይ ሚኒስትሩ ተናግረዋል። ይሁን እንጂ ከየኤምባሲዎቹና ቆንስላዎቹ የተለያዩ አገልግሎቶችን የሚጠይቁት በተለያዩ አገሮች የሚገኙ ትውልደ ኢትዮጵያውያንን ጉዳይ አስመልክቶ አማራጭ አላቀረቡም። ትውልደ ኢትዮጵያውያኑ ዲፕሎማቶችን ተክተው ስለ አገራቸው ሊጫወቱት የሚችሉትን ሚና ቢያውሱም እነሱ ከኤምባሲዎች ስለሚፈልጓቸው እንደ ቪዛ፣ ፓስፖርት፣ ድሳትና ሌሎች የሰነድ አገልግሎቶች ጋር የሚያስፈልጋቸው ነገሮች ይኖራሉ። ይህን በሚመለከት እየተዘጋጀን ነው የሚሉት አቶ ሙጂብ ጀማል የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዳይሬክተር ናቸው። ከዚህ ቀደም በዋሽንግተን ዲሲ ብቻ የተወሰነውን የዲጂታል አሰራር በመላው ዓለም አስፋፍቶ መዘርጋት መሆኑን በማስረዳት ይጀምራሉ።
ይሄ አሁን የዲጂታል አገልግሎት በተለይ በአሜሪካ ዋሽንግተን ላይ አዲስ አይደለም። ከ9 ወር በፊት የጀመርነው ነው። የምንሰጠው አገልግሎት እዛው ላለው ዜጋ ፓስፖርት ማደስ እና የትውልድ አይዲ ማደስ አገልግሎት ሲሰጥ ነበረ በዲጂታል ላይ። አሁን ደግሞ እንትን ከዚህ ከኤምባሲ ዳውንሳይዝ ከመደረጉ አንጻር የውጭ ጉዳይ በሚከተለው ሪፎርም አንጻር አንዳንድ የቆንስላ ቢሮዎች በአውሮፓም በአሜሪካም እንደዚሁም በኤዥያም እንትናቸው ሳይዛቸው የሚቀንስበት ሁኔታ አለ። ስለዚህ ይሄ በአሜሪካ የጀመርነው አገልግሎት በሌሎችም ሀገሮች አስፈላጊ ሆነ ተገኝቷል ማለት ነው። ስለዚህ እሱን ነው በአሜሪካ የጀመርነውን ወሌሎች ሀገሮች ነው ያሰፋ ነው። አውሮፓ፣ አሜሪካ፣ ከዚህ በፊት ደግሞ አሜሪካ ግዛቱን ውስጥ ሆኖ የማይጠቀሙ ነበሩ። ወደ እነሱም እንዲሰፈን ያደረግ ነው። በዋናነት የሚሰራው ያው አዲስ ፓስፖርት በኦንላይን ማመልከት ይቻላል። የነበረ ፓስፖርት ማደስ ይቻላል። የትውልድ አይዲ ማደስ መጠየቅም ይቻላል። ያው ትውልድ አይዲ ስል የሎ ካርድ በሚል የሚታወቀው ማለት ነው። ሊሴ ፓሴን እንደዚሁ በኦንላይኑ በተዘረጋው ሲስተም መጠየቅ ይቻላል።
በዜጎችና ኢሚግሬሽን መስሪያ ቤት መካከል ያሉት ኤምባሲዎች ስለማይኖሩ ሁሉም ሰነዶችና ጥያቄዎች ወደ አዲስ አበባ እንደሚመጡ በመግለጽ አቶ ሙጂብ ሂደቱን ያብራራሉ።
ሰዎቹ ተገልጋዮቹ ጥያቄ ካቀረቡ በቀጥታ ጥያቄ የመጣው ወደ አዲስ አበባ ነው፣ ወደ ሜን ኦፊስ ይመጣል። በሲስተሙ አማካኝነት ማለት ነው። እዚህ የሚጠራ ይጠራል። ኢንተርቪው ይደረጋል። ሰው የዶክመንት ቬሪፊኬሽን ከጠናቀ በኋላ ህትመት ይገባል። ህትመት ከገባ በኋላ ያው በስርጭት በዲኤችኤል አማካኝነት ነው ካምፓኒው ውል የገባው። ሰው በዲኤችኤል አማካኝነት ለግለሰቡ ያለበት ቦታ ድረስ ይደርሳል ማለት ነው። ከዚህ በፊት መሀል ላይ ኤምባሲ ነበረ ኮኔክት የሚያደርገን። አሁን ኤምባሲውን ስለሌለ በብዙ ቦታ በቀጥታ ከአዲስ አበባ ነው የሚሄደው ማለት ነው።
በወጪ ረገድ ሂደቱ ሊቀንሰው ስለሚችለውና ለመንግስትም ሊያስገባው ስለሚችለው ገቢ አቶ ሙጂብ እንደሚከተለው ያብራራሉ።
አንዱ እንግዲህ አገልግሎት ለህብረተሰቡ ተደራሽ ማድረግ ነው ያለው ጠቀሜታ። እዛ ላለው ዲያስፖራ ከሰባ ሳይስተወል ወደ ኤምባሲ ለመምጣት ያወጣ የነበረው ወጪ ትራንስፖርቱ ተርፎ ይቀንስለታል። ምናልባት ሰርቪሱን ቤቱ ስለሚያገኝ ተጨማሪ ኮስት ሊኖር ይችላል እንጂ ትራንስፖርትን ጊዜም ስለሚቀንስለት ያን ያህል ሲግኒፊካንት አይደለም ለሰርቪሱ የሚያወጣ ወጪ። ለእኛም ተመሳሳይ እንትን አለው። ለፖስታ የምንከፍለው ለምን ከፍለው ይቀንስልናል እንደ መንግስት። በተመሳሳይ ደግሞ በሰርቪሱ ላይ ከሚገኝ some amount of money ለመንግስትም ገቢ ይደረጋል ማለት ነው። ከፓስፖርት በተጨማሪ ማለት ነው ወይ ካርድ አሁን ለምሳሌ ፓስፖርቱ $60 ቢሆን ለሰርቪሱ ላገኘው ሰርቪስ ተጨማሪ ብር ይከፍላል ተገልጋዮች። ስለዚህ ከዛ ከሚከፍሉት ገንዘብ የተወሰነ አማውንት ደግሞ ለመንግስትም ገቢ ይደረጋል።
ሂደቶችን በማቀላጠፍ ከጊዜ አንጻርም የሚቀንሰው ነገር መኖሩን አቶ ሙጅብ ሲያስረዱ
የህብረተሰቡን እንግልት ይቀንሳል፣ ጊዜ ያፋጥለታል። አሁን ቴስት ባረግነው ለጥኖር በፈራ ነው በ15 ቀን ይደርሳል ፓስፖርት አድሰን። አሁን ለዋሽንግተን ያለን ፕራክቲስ 15 ቀን ይደርሳል።
ከዚህ በፊት ምን ያህል ጊዜ ነበር የሚፈጀው?
በፊት 3 ወርም ከወር በላይ 2 ወርም የሚፈጅበት ጊዜ ነበር። ይህን ሲስተም ከመጠቀማችን በፊት በተለይ ለውጭ የሚሰጡ አገልግሎት ላይ
ምን ያህል ወጪ ነው ያስወጣችሁ ይህን ጠቅላላ ይህን ፕሮጀክት ተግባራዊ ለማድረግ?
እንደ መንግስት ያወጣነው ወጪ የለም። ከካምፓኒው ጋር ካምፓኒው ሲስተሙን ይዘረጋው ካምፓኒው ሰርቪሱን ይሰጣል እና የፓስፖርት የሊሴፓሲ ዋጋውን ሰብስቦ ለናገብ ያደርጋል። ስለዚህ ካምፓኒው በሚሰጠው ሰርቪስ ከሚያገኘው ገቢ ደግሞ የተወሰነውን ፐርሰንት ለመንግስት ገቢ ያደርጋል።
ምን ያህል ሰው ነው በአመት ለምሳሌ መታስተናግዱት በሌላው ጊዜና አሁን በዚህ ሲስተምም ለምን ያህል ኢትዮጵያውያን አገልግሎት ሊሰጥ ይችላል? ወጭ ላሉ ትውልደ ኢትዮጵያውያን ማለት ይቅርታ
የኤግዛክት ቁጥር ባል ነገር አሁን ለምሳሌ በ9 ወር ውስጥ ዋሽንግተን ብቻ ለሰጠነ ሰርቪስ 8500 ሰው ሰጠናል። ወይም ዋሽንግተን ነው ይበዛ ያለው ማለት ነው። ሶ ይሄንን ሙሉ አሜሪካንን አስቦ ሙሉ አውሮፓን አስቦ በ9 ወር ውስጥ ነው ይሄን የሰጠነው። ሶ ቢያንስ ወደ እስከ 100,000 የሚጠጋ ሰው ሊስተናገድ ይችላል ማለት በአመት።
የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዳይሬክተር አቶ ሙጅብ ጀማልን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
እኛም ደረጀ ደስታን እናመሰግናለን። አድማጮች እዚህ ጋር ደግሞ የሙዚቃ አፍታ እንውሰድ። ቴዲዮ ይቀጥላል። አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሮብ ምሽት መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው፣ በመስተንግዶ ንጉሱ ታምሬ፣ በቅንብሩ ሰለሞን አባተ በአርቶቱ እንዲሁም ጽዮን ግርማ በአርቶቱ በድጋሚ አብረን ነበርን። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆኑ ማለት ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ አድርሱን። ሰላም።